ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። ያለፉትን ቀናት በሰላም ውስጥ የተጠበቀን ሉል እግዚአብሔር አምላካችን ዛሬም ደግሞ ሊናገረን ነውላችንን በራዲዮናችን ዙሪያ አንድ ላይ ሰብስቦናል። ዛሬም ባለፈው ክፍለ ጊዜ ጥናታችን ጀምረነው የነበረውን የምዕራፍ 13ን ትምህርት እንቀጥላለን ማለት ነው። እስከ መጨረሻው ሰዓት እንግዲህ ሁላችንም በጌታ መንፈስ ቅዱስ መሪነትና አስተማሪነት እየተመራን አብረን እንቆያለን። እስቲ በማስቀደም ዝማሬን ጋብዛችሁ
ተመስገን ጌታዬ፣ ክብር ገናንነት ለስምህ ይሁን። ተመስገን ኢየሱስ ሆይ፣ ክብር ገናንነት ለስምህ ይሁን። ተመስገን ጌታዬ፣ ክብር ገናንነት ለስምህ ይሁን። ተመስገን ኢየሱስ ሆይ፣ ክብር ገናንነት ለስምህ ይሁን። መግለጥ እንዲቆይ ሳይደክም ጉልበቴ፣ ኃይልን አስታጠቀኝ ክራይ መድኃኒቴ። በብዙ ውሽንፍር ቢያጥለቅል ጎርፉ፣ ጠላቶች ባንተ ስም ሁሉም ተሸነፉ። ተመስገን ጌታዬ፣ ክብር ገናንነቱ ለስምህ ይሁን። ተመስገን ኢየሱስ ሆይ፣ ክብር ገናንነቱ ለስምህ ይሁን። ተመስገን ጌታዬ፣ ክብር ገናንነቱ ለስምህ ይሁን። ተመስገን ኢየሱስ ሆይ፣ ክብር ገናንነቱ ለስምህ ይሁን። የኑሮ የተገን ክብሬ ምክታዬ፣ ኃይል የሚታደሳል አንተን ትላዬ። ማይበሉ ተነስቶ ሊያሰጥመኝ ሲጋታ፣ በገሃዳ ያለው ረዳቴ ስትመጣ። ተመስገን ጌታዬ፣ ክብር ገናንነቱ ለስምህ ይሁን። ተመስገን ኢየሱስ ሆይ፣ ክብር ገናንነቱ ለስምህ ይሁን። ክብር ገናንነቱ ለስምህ ይሁን። ተመስገን ኢየሱስ ሆይ፣ ክብር ገናንነቱ ለስምህ ይሁን። የእግዚአብሔር ቸርነት አያልቅም ቢቆጠር፣ ነነዌም ብትሠራ ኃጢአት በማዘወትር።
እንጸልይ። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እናመሰግናለን። በዛሬው ቀን ደግሞ ጌታችን ሆይ ከኛ ጋር ነበርክ። አቤቱ መድኃኒታችንና አምላካችን ሆይ፣ የእግሮቻችንን መቆሸሽና ለመቆሸሽ የምታውቅ አንተ ነህ። ዛሬም ደግሞ እንታጠብ ዘንድ ያስፈልገናል። የአገልግሎት ፎጣህን ታጥቀህ ታገለግለን ዘንድ እግሮቻችንንም ደግሞ እንድታነጻ እነሆ ራሳችንን በፊት እናደርጋለን። እባክህ ጌታ ሆይ የደቀ መዛሙርትህን እግር እንዳጠብ የእኛንም የባሪያዎችህን እግር እንድታጥብ እንለምንሃለን። በደላችንን ጌታ ሆይ ይቅር በለን። ያን ጊዜ ለአንተ ፈቃድ እንገዛለን፣ በፈቃድህም ደግሞ ጌታዬ መንገድ መሄድን ጌታ ሆይ እንማራለን። ስለዚህም ደግሞ ጌታ ሆይ ወዲያና ወዲህ እየረገጥን ከመንገድም ውጪ እየወጣን አንተን እንዳናሳዝን እባክህ የሚጠብቀንን መንፈስ ቅዱስ ከላይ ከጸባወት እንድትልክልን እንለምንሃለን። ለቃልህ የሚገዛን ልብ ስጠን። እግዚአብሔር ሆይ በዚህ ሰዓት ደግሞ ቀርበህ የምንማረውን ትምህርት ባርክልን። እባክህ ጌታ ሆይ ለትእዛዛትህ የምንገዛ ሰዎች ያንተንም ፈቃድ የምናደርግ ሰዎች አድርገን እንጂ በድንግዝግዝ ዝም ብሎ የሚመላለስን ሰው እንዳንሆን እባክህ እርዳን። ጌታችንና መድኃኒታችን ሆይ በሚመችና በማይመች አቋን ውስጥ ሆነው ይህንን ያንተን ቃል ጌታዬ ሆይ ለመስማት የቀረቡትን ወገኖቼን እንድትባርካቸው እለምንሃለሁ። እኔንም ባሪያህን ባርክኝ። ስለ ያውና ስለ ዘላለማዊ ስምህ ስትል አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ኢየሱስ የደቀ መዛሙርቱን እግር ማጠቡንና መንፈሳዊ ትርጉሙንም አብረን ተመልክተን ነበር። ጌታ ኢየሱስ ክርስቶስ በአንድ ክፍል ውስጥ አስገብቷቸው ለደቀ መዛሙርቱ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ይላችኋል። አድማጮች ዛሬም ከዚያው በመነሳት የዛሬውን ቀጣይ ክፍል አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 13 ቁጥር 18 እንተመልከቱ። በዚያ በሰገነት ክፍል ውስጥ ደቀ መዛሙርቱ ሕፃናት ይመስሉ ነበር ወገኖች። ፈርተውም ነበር። ደግሞ መፍራት ይገባቸዋል። የመስቀሉ ጥላ ወይም ሞቱ በዚያ አነስተኛ ቡድን ላይ አርፏልና። እስቲ ቁጥር 18ን በማንበብ እንጀምር። ስለ ሁላችሁ አልናገርም፣ እኔ የመረጥኳቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኛለሁ ይፈጸም ዘንድ ነው ይላቸዋል። ኢየሱስ በዚህ ጉዳይ ስለ ሁላቸው እንዳልተናገረ በጥንቃቄ ገለጸላቸው። የታዘዙትን ከፈጸሙ ብፁዓን መሆናቸውን ነግሯቸው ነበር። ግን ያን መፈጸም የማይችል አንድ ሰው በመካከላቸው ነበር። ምክንያቱን ታውቅ ይሆንን ወገኔ ሆይ? ያ ሰው አላመነም። ሁላቸው ንጹሃን እንዳልነበሩ ኢየሱስ ነግሯቸው ነበር። ኢየሱስ ጌታና መምህር ትሉኛላችሁ ብሏቸው ነበር። መምህር አስተማሪ ስለሆነ መታመን አለበት። ጌታ አዛዥ ስለሆነ ተከታዮቹ እንዲታዘዙለት ያስፈልጋል። እዚህ ላይ ልብ በሉ፣ ማመንና መታዘዝ አይለያዩም፣ አብረው መታየት አለባቸው። ለደህንነት የሚያበቃ እምነት መታዘዝን ያመጣል። አስተዋላችሁ? ለደህንነት የሚያበቃ እምነት መታዘዝን ያመጣል። ይሁዳ ይህ እምነት አልነበረውም። ኢየሱስ በመዝሙር 41 ቁጥር 9 የተጻፈውን ቃል ተቀሰለት፣ እንጀራዬን የበላ ተረከዙን በኔ ላይ አነሳ ይላል። ስለ ይሁዳ ይናገራል። ይህ ሰው ከመጀመሪያው የዘላለም ሕይወትን ያልቀመሰ ሰው መሆኑ ተገለጠ። ቆይቶ በኃጢአት የተበከለ በግ አልነበረም፣ ወደ ጭቃው የተመለሰ አሳማ ወይም ወደ ትፋቱ የተመለሰ ውሻ ነበር። ይሁዳ አስቆሮቱ ይህን ይመስል ነበር ወገኖቼ። ቢሆንም በዚያ ሰገነት ስለተገኘ እግሩን ታጥቦ ነበር። በእግዚአብሔር ቃል ለመንጻት ዕድል አግኝቶ ነበር፣ ግን አልተጠቀመበትም። በጣም የሚያሳዝን ዕድል ነው። የበለጠ ግልጽ እንዲሆንልን ይህን ነገር እንድገም። የጌታ የኢየሱስ ደም ለእግዚአብሔር የቀረበ መሥዋዕት ነው። ደሙ ለኃጢአት ማስተሰሪያ ነው። ደሙ ኃጢአቴን አጥቦ ጨለማና አስፈሪ ከሆነብኝ ነገር አንጽቶኛል። እግዚአብሔር ይመስገን። ከኃጢአቴ ስላነጻኝ በእግዚአብሔር ፊት ለመቆም እችላለሁ። ደሙ የቅጣት ማስተሰሪያ ነው። አንድን ነገር በውሃ አጥቦ ከማንጻት ይልቅ ለሰው የቀረበ ነው። ይህ የኛ የሥነ ምግባር መንጻት ነው። በደሙ ባገኘነው ስርየት በእግዚአብሔር ፊት ከቆምን በኋላ የቃሉ ውሃ ደግሞ የሥነ ምግባር መንጻት ሰጥቶን ዕለታዊ ኑሯችንን እንመራለን። ቁጥር 19ን እንመልከት። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ ይላችኋል። ኢየሱስ ከመካከላቸው አንዱ ተረከዙን እንደሚያነሳበት ነገራቸው። ምክንያቱም ኋላ ነገሩ ሲፈጸም እንዳይገረሙ ስለፈለገ ነበር። ባይኖግራቸው ኖሮ ኢየሱስ ይህን ነገር አላወቀም ነበር ሊሉ ይችሉ ነበር። ኢየሱስን አሳልፎ የሚሰጠው ከውስጥ ወዳጁ ስለመሆኑ አስባጫዋልን? ይህ ጉዳይ ዛሬም እውነት ነው። ሰዎች ከቤተ ክርስቲያን ውጪ ስለሚፈጸም ኃጢአት ያወራሉ። ቤተ ክርስቲያንን የበለጠ የሚጎዳ ግን ያ አይደለም። እንዲያውም ከነዚህ ኃጢአተኞች ብዙዎች ይድናሉ። የበለጠ ጉዳት የሚመጣው ከወዳጆቹ መካከል ውስጥ ያሉት ኢየሱስን አሳልፈው ቢሰጡት ነው። እውነቱን ልላችኋለሁ፣ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላችኋል። ቁጥር 20ን ልብ ይሏል። ኢየሱስ ይህን ቃል የጨመረው ይሁዳም ከሌሎቹ ደቀ መዛሙርቱ ጋር ለአገልግሎት ተልኮ ስለነበር ነው። ወንጌል ሰብኮ የታመሙትን ፈውሶ ነበር። የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላችኋል። በመልእክተኛ ወይም በወንጌል ሰባኪ እምነት ማንም አይድን። የምንድነው የእግዚአብሔርን ቃል ሰምተን ጌታን በመቀበል ነው። ወዳጆቼ ለብዙ ጊዜ ወንጌል ከሰበከ በኋላ በእምነቱ ሳይጸና ወደ ኋላው የተመለሰውን አንድን ሰባኪ ያውቃለሁ። እሱን ያየ ሌላ ወዳጄ ደግሞ እኔ ግራ ገብቶኛል አለኝ። ምክንያቱም በዚያ ሰው አገልግሎት ዳንኩኝ፣ የዳንኩ የእግዚአብሔር ልጅ መሆኔን አውቃለሁ፣ ግን ግራ ገባኝ እያለ ቀጠለ። ወዳጄም አበበ፣ ይህ ነገር እንዴት ተገለጸልህ ብሎም ጠየቀኝ። ከዚያም ወደዚህ ጥቅስ መራሁትና ተመልከት፣ ይሁዳም ሰብኮ ሰዎችን አሳምኖ ነበር አልኩት። ይሁዳ በመሆኑ ሳይሆን የጌታን መልእክት ስላቀረበ ነበር። አምላክ ቃሉን ይባርካል፣ ቃሉን በመስማት ይድናል ያ ሰው ደግሞ። እስቲ ከቁጥር 21 እስከ 25 ያለውን ስፍራ እንመልከት። ኢየሱስም ይህን ብሎ በመንፈሱ ታወከ፣ መስክሮም እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ስለማን እንደ ተናገረ አመንትተው እርስ በርሳቸው ተያዩ። ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደ ተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው ይላል። እዚህ ላይ ልብ በሉ፣ ይሁዳ ሳልፎ ስለሚሰጠው ኢየሱስ አላሰበበትም ወይም አልተጨነቀም ካልክ ተሳስተሃል ወገኔ ሆይ። ኢየሱስ በመንፈሱ ታወከ፣ ደቀ መዛሙርቱ ደነዘዙ። በዚያ ክፍል ውስጥ የሰፈነውን ድንጋጤ አስቡበት እስቲ። ይሁዳ በጣም ጮሌ ስለነበረ ኢየሱስን አሳልፎ የሚሰጥ እሱ እንደሆነ ማንም አላመነም። እያንዳንዳቸው እገሌ ይሆንን ወይም እኔ ይሆንን በማለት ጥርጣሬ ውስጥ ገቡ። እያንዳንዱ ደቀ መዝሙር ይህን ማድረግ እንደሚችል ያውቅ ነበር። በክፍሉ ውስጥ የነበሩ ሁሉ ግራ ተጋቡ። ጴጥሮስ ከጌታ ራቅ ብሎ ተቀምጦ ስለነበረ ወደ ኢየሱስ የሚቀርበውን ዮሐንስን ጠቅሶ ጠይቀው አለው። እስቲ ቁጥር 26 እንይ። ኢየሱስም እኔ ቁራሽ እንጀራ አጥቅቼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው ይላል። በግብዣ ላይ ቁራሽ እንጀራ አጥቅሶ ለክብር እንግዳ መስጠት የጋባዡ ልማድ ነበር። ይህን በማድረጉ ኢየሱስ ይሁዳን የክብር እንግዳው አደረገው፣ የዝምድና እጁን ዘረጋለት። ይሁዳ በመስቀለኛ መንገድ ላይ የቆመ ሰው ሆነ። ጌታ ኢየሱስ በሩን ለይሁዳ እስከ መጨረሻ ደቂቃ ክፍት አድርጎ ነበር። በጌተሰማኒ የአትክልት ስፍራ እንኳን ቢሆን ወዳጄ ለምን ነገር መጣ ብሎ ጠየቀው። እስከዚያ በሩ ለይሁዳ ወገኖቼ ሆይ ክፍት ሆኖለት ነበር። ይሁዳ ሊያደርግ የተዘጋጀውን ኢየሱስ ያውቅ ነበር። ሌላ ሰው እንደ ተናገረው አስቀድሞ ማውቁ ግን ይሁዳ ይህን ለመፈጸሙ ምክንያት አልሆንም። ይህም ማለት ይሁዳ የሚያደርገውን ጌታ ቢያውቅ አድርግ ብሎ አላስገደደው። በዚህ ፋንታ ግን ወዳጅነትን እስከ መጨረሻ ድረስ ጠበቀለት። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ አድርጋለው ይላል ቁጥር 27 ላይ። ሰይጣን ወገኖቼ ይህን ይሁዳ የተባለውን ሰው ቀስ በቀስ አሸነፈ። ሰይጣንን ማንም ሰው ቢሆን በድንገት ያሸንፋል ብዬ እኔ አላምንም። ሰይጣን ቀስ በቀስ ያሸነፈ እንዲሄድ መንገድ የሚከፍቱለት ብዙ ጥቃቅን ነገሮች አሉ። በመጨረሻም ሰይጣን በቁጥጥሩ ስር ያደርጋል። ጌታ ይሁዳ እርሱን እንዲመርጥ ድል ሰጥቶት ነበር። ይሁዳ ግን ጀርባውን ሰጠው። ወዲያው ሰይጣን ገባበትና ተቆጣጠረው። የሚያሳዝን ነው። ይሁዳ የራሱን ውሳኔ አደረገ። ሰው አስቀድሞ ምርጫው ካላደረገ በቀር እግዚአብሔር ማንንም ወደ ሲኦል አይሰድም። እግዚአብሔር የሰውን ውሳኔ ያጸድቃል፣ ሐሳቡንም ይደግፋል። እግዚአብሔር ይመስገን። ይሁዳ ወገኖቼ ቶሎ እንዲወጣ ኢየሱስ ነገረው። የራሱን ውሳኔ ቢያደርግም ከእግዚአብሔር ቁጥጥር ውጪ አልሆነም። እንዲያውም ውሳኔውን ካደረገ በኋላ ከእግዚአብሔር ጋር መተባበር ግድ ሆነበት። የሃይማኖት መሪዎች በዚያ በዓል ወቅት ብዙ ህዝብ ባለበት ጊዜ ኢየሱስን መስቀል አልፈለጉም። በዓሉ እስኪያልፍ መቆየት ፈልገው ነበር። ጌታ ግን ወዲያ ወጥቶ የሚያደርገውን ቶሎ እንዲፈጽም ነገረው። ስለዚህ ይሁዳ ቶሎ ወጥቶ ለመሪዎች የሚገኝበትን ቦታ ነግሮ ቶሎ እንዲይዙት ማድረግ ነበረበት። እስቲ ቁጥር 28 እንኒ። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላወቀም ይላል። እንዲያውም ከተቀመጡት መካከል ይሁዳ አሳልፎ እንደሚሰጠው ማንም አልጠረጠረም ነበር። ቁጥር 29 ይሁዳ ከረጢቱን ያዘ። ስለሆነ ኢየሱስ ለባሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና ይላል። ጌታ ወገኖቼ እርዳታ እንዳልጠየቀ አስተውሉ። እርሱና ደቀ መዛሙርቱ ገንዘብ ያዥ ነበራቸው። አገልግሎታቸውን እንደ ማንኛውም መስሪያ ቤት አካሄዱ። በተጨማሪም ጌታ በተአምር እንዳልመገባቸው ያስተምረናል። ሄደው ምግብ መግዛት ነበረባቸው። ብዙ ርቆ የሄደ ቡድን አልነበሩም። ይሁዳ ገንዘብ ያዣቸው ነበር። አስተውሉ ወገኖቼ፣ ገንዘብን ከመያዝ ሥራ ጋር ሁልጊዜ የተያዘ ፈተና አለ። ዛሬም ቢሆን አልጠፋም። በፋሲካ ሰሞን ለድሆች እርዳታ ይሰጥ ነበር። ከዚህም የተነሳ ለደቀ መዛሙርቱ ጌታ ይህን ለድሆች ያዘዘ መሰላቸው። እርሱም ቁራሹን ከተቀበለ በኋላ ወዲያ ወጣ። ለሊትም ነበር የሚለውን ደግሞ በቁጥር 30 ላይ እናገኛለን። ይሁዳ ወደ ውጪ ወጣው በሌሊት እንደነበር አስቡ ወዳጆቼ። ያ ለይሁዳ የዘላለም ሌሊት ወይም ጨለማ ነበር። እለቱ ሰይጣን ሥራውን የሚሰራበት፣ ይህም ደግሞ በግብጽ ላይ ከወረደው ጨለማ የባሰ ጨለማ ነው። ይህ ሰው ወደ ውጪ ሲወጣ ወደ ዘላለም ጨለማ ገባ። እግዚአብሔር የሚሰራውን ቀስ ብሎ ያደርጋል ወይም ደግሞ ይሰራል። ሰይጣን የሚሰራውን ወዲያው ይሰራል። ሰይጣን በችኮላ የሚሰራው ቀናቱ የተወሰኑ ስለሆኑ ነው። እግዚአብሔር ግን ሥራውን ለማከናወን ዘላለማዊ የሆነ ጊዜ አለው። ብዙ ጊዜ ይህ አይገባንም። ይህን ልብ እንድንል ያስፈልገናል። በክፍሉ ውስጥ የተለየ ለውጥ ሆነ። ይህንን ድራማ ወይም ቲያትር በዓይነ ሕሊናችሁ ውስጥ ያስቡት። ይሁዳ ወጣ። ጌታ ለደቀ መዛሙርቱ ንግግሩን ቀጠለ። እነርሱ ግን ፈርተው ነበር፣ የመስቀሉ ጥላ በዚያ ቡድን ላይ አርፎ ነበርና። ጌታ አሁን ከሸለቆ ወደ ተራራ፣ የዓለማዊ ከሆነ ነገር ወደ መንፈሳዊው ሊያወጣቸው ይሞክራል። የስምዖን ጴጥሮስ ቃል ባያቋርጠው ጌታ እዚህ የጀመረው ንግግር በዚያም በምዕራፍ 14 ቀጥሏል። እስቲ ከቁጥር 31 እስከ 32 ያለውን እንመልከት። ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ። እግዚአብሔር ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱ ራሱን ያከብረዋል፣ ወዲያውም ያከብረዋል ይላቸዋል። ጌታ አሁን ወደ መንፈሳዊ ዓለም ገባ። የሰው ልጅ ይከብራል። ይህም የሚሆነው በሞቱና በትንሣኤው ነው። በሰው አስተሳሰብ መስቀል የመሸነፍና የአፍረት ምልክት ነው። ነገር ግን እግዚአብሔር በእርሱ ከበረ፣ ምክንያቱም ዓለምን የሚያድን ተግባር በመስቀሉ ስለ ተከናወነ ነው። ቁጥር 33ን ተመልከቱ። ይሁዳ ወጥቶ ሄዷል። ጌታውን እንደ ትንንሽ ልጆች ይናገራቸዋል። ወደ መስቀሉም መሄዱ ነው። እርሱ የሄደበት ወይም ደግሞ በሄደበት አኳን ደግሞ ማንም ወደ መስቀሉ አይሄድም። ብቻውን መከራ ተቀበለ። የክርስቶስ ሥቃይ እኔና እናንተ ከምንገምተው በላይ ነበረ። ከቁጥር 34 እስከ 35 ያለው እንዲህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላቸዋል። አሁን አዲስ ትእዛዝ ይሰጣቸዋል ጌታ። ለአንዳንድ ሰዎች በእምነታችሁ አክራሪዎች ስትሆኑ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ብሎ የተናገረ ይመስላችኋል። ወዳጆቼ በእምነት በኩል አክራሪ መሆንን እደግፋለሁ። የእግዚአብሔር ቃል ስህተት እንደሌለበት አምናለሁ። መጽሐፍ ቅዱስ በእግዚአብሔር መንፈስ እንደተጻፈ ጌታ ኢየሱስ ሁነተኛ አምላክ እንደሆነ ማምናለሁ። ለኃጢአት ማስተሰሪያ ቤዛ ሆኖ በመስቀል ላይ እንደሞተ ማምናለሁ። ለዓለም ሁሉ ኃጢአት እንደሞተ ማምናለሁ። በአካል ተነስተ ወደ ሰማይ እንደወጣ ከዚያም ቤተ ክርስቲያን ከዓለም ውስጥ ለመንጠቅ ተመልሶ እንደሚመጣ ማምናለሁ። ሆኖም በጣም እየተጠነቀቁ የሚከተሉን እናገራለሁ። እኔ ይህን ሁሉ ማመኔ ያልዳኑትንና በዓለም ያሉትን ሊያሳምን አይችልም። ዓለም ፍቅር ስላጣች ልትሞት ነው። ኢየሱስ ደቀ መዛሙርቴ በፍቅራቸው ይታወቃሉ ይላል። ዶክተር መጊ የተባሉ የመጽሐፍ ቅዱስ ምሁር በአንድ እሁድ ስብከታቸው እንዲህ አሉ። በልጅነቴ አባቴ ስለሞተብኝ እናቴንና እህቴን ለመርዳት ብዬ ስራ ያዝኩ። ከሁለት አክስቶቼና ሚስት ካላገባ አጎቴ ጋር ኖር ነበር። አንዷ አክስቴ የመጥመቃውያን ቤተ ክርስቲያን አባል ስትሆን፣ ሁለተኛዋ የፕሬስቢቴሪያን ቤተ ክርስቲያን አባል ነበረች። አጎቴ አማኝ ስላልነበረ ቢራ ይጠጣ ነበር። በየእሁዱ ከንቅልፉ የሚነቃው በምሳ ሰዓት ነበር። እሁድ በምሳ ላይ የመጥምቃውያንና የፕሬስቢቴሪያን መጥፎነትን በክርክራቸው ወቅት እሰማ ነበር ወይም ደሞ እንሰማ ነበር። ታዲያ ከብዙ አመታት በኋላ ያጎቴ ታሞ ሆስፒታል ሲገባ አንዷ ክስቴ በእንባ ፊቷን እያጠበች ይህ ሰው ለምን ወደ ጌታ አይመጣም ብላ ጠየቀችኝ። እኔም አሉ ዶክተር መጊ፣ እኔም ቀድሞ ይሰማው በነበረው ምክንያት እንደሆነ ቶሎ ብዬ መለስኩላት ብለው በውዱ ፕሮግራም ስብከታቸው ነገሩ። ወዳጆች፣ የሰውን ስጋ የሚበሉ ክርስቲያኖች ወደ ጌታን መመለስ ፈጽሞ አንችልም። አስተዋላችሁ? የሰውን ስጋ የሚበሉ ክርስቲያኖችን ወደ ጌታ መመለስ ፈጽሞ አንችልም። እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ሐዋርያ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 15 ላይ። ገላትያ ምዕራፍ 5 ቁጥር 15 ዛሬም የማያምኑትን ከቤተ ክርስቲያን ከሚያርቁ ጉዳዮች አንዱ ይህ ነው። ወደ ቤተ ክርስቲያን መጥተው ወንጌል የማይሰሙት በዚህ ምክንያት ነው። ለክርስቲያኖች የተሰጠ ታላቁ ትእዛዝ መመስከር ወይም ማገልገል ሳይሆን ሌሎችን እንደ ራሳችን አድርገን መውደድ ወይም ደግሞ እርስ በርሳችን እንድንፋቀር ነው። የሮማ መንግስት በቤተ ክርስቲያን ምክንያት በጣም ተጨንቆ እንደነበረ ቱርቱሊያን የሚባል ሰው ጽፎ ነበር። ክርስቲያኖች በቁጥር እጅግ ይበዙ ነበር። ትንሽ ጣን ወስደው በቄሳር ምስል ፊት ስለማያጨሱ ክርስቲያኖች ታማኝ ዜጎች አይመስሉም ነበር። ሰላዮች ሾልከው ወደ ቤተ ክርስቲያን ገቡና ሲወጡ እንዲህ አሉ፣ እነዚህ ክርስቲያኖች የተለዩ ሰዎች ናቸው። ለአምልኮ በኦና ቤት ይሰበሰባሉ። የሚያመልኩት ምስል ግን በፊታቸው የለም። በመካከላቸው የሌለ ኢየሱስ የሚባል ስምን ይጠራሉ። ያ የሚጠሩት ሰው ግን በማንኛውም ሰዓት ተመልሶ ይመጣል ብለው ይጠብቃሉ። ይገርማል። እንዴት ይወዱታል! እርስ በርሳቸውም እጅግ ይዋደዳሉ በማለት ባድናቆት ተናገሩ ወይም ደግሞ መሰከሩ ሰላዮቹ። ዛሬ ወገኖቼ ሰላዮች፣ እናንተ ወደምታመልኩበት ወይም እኔ ወደማመልክበት ቤተ ክርስቲያን ቢመጡ ምን ያያሉ? እነዚህ ክርስቲያኖች እንዴት ይዋደዳሉ ብለው ለሌሎች ሄደው ይናገሩ ይሆንን? እኔ እንጃ። እስቲ ከቁጥር 36 እስከ 38 ያለውን ደግሞ እንመልከት። ስምዖን ጴጥሮስ ጌታ ሆይ ወዴት ትሄዳለህ አለው። ኢየሱስም ወደምሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ጴጥሮስም ጌታ ሆይ አሁን ልከተልህ አለመቻሌ ስለምንድን ነው? ነፍሴንስ እንኳን ስላንተ እሰጣለሁ አለው። ኢየሱስም እንዲህ ብሎ መለሰለት፣ ነፍስህን ስለ እኔ ትሰጣለህን? እውነት እውነት እልሃለሁ፣ ሦስት ጊዜ እስክትክደኝ ድረስ ዶሮ አይጮህም አለው። ጴጥሮስ በእርግጥ ጌታን ይወድ ነበር ወገኖች። በጌታ ላይ የሚደርሰውን ለመከላከል ዝግጁ ነበር። ሆኖም ጌታ ለጴጥሮስ እንደ ሕፃን መናገር ነበረበት። ሁልጊዜ ችኩል ነበር። ይህ ሰው እስከ ባለ አምሳ ድረስ ወደ መንፈሳዊ ብስለት የመጣ አይመስለኝ። ኢየሱስ ከተናገረው ውስጥ እርሱ የሰማው ኢየሱስ እንደሚለያቸው ብቻ ነበር። መልስ የሰጠው አበበ ወዴት ትሄዳለህ ብሎ በሚጠይቅ ጻል ልጅ አነጋገር ነበር። እኔም ካንተ ጋር ሄዳለሁ ማለት እንፈልጎ ጌታ ሆይ ወዴት ትሄዳለህ አለው። ጥቅሱን ተመልከቱ። ከቁጥር 36 እስከ 38 ባለው ውስጥ ጥያቄው ደግሞ ጌታ ሆይ እኔ ልከተል የማልችለው ለምንድን ነው የሚል ነበር። ኢየሱስ አሁን ወደምትሄድበት ልትከተለኝ አትችልም፣ በኋላ ግን ልትከተለኝ ትችላለህ ብሎ በመለሰለት ጊዜ ጴጥሮስ የሰማው አሁን የሚል ቃል ብቻ ነበር። ጴጥሮስ ከረሜላን ከናቱ እጅ የሚጠይቅ ጻን ልጅ ይመስላል። እናቱ ከረሜላውን አይሰጥህም ራትስ ኪበላ ቆይ ስትለው ጻኑ አይደለም አሁንኑ ስጡኝ ይላል። ከረሜላውን አሁን ይፈልጋል እንጂ ራትስ ኪበላ ድረስ አይታገስም። የጴጥሮስ ፍቅርና ታማኝነት ለኢየሱስ ወገኖቼ እውነተኛ ነበር። ጌታ ወደሚሄድበት ሁሉ ሊቀበለው ሊከተለው ዝግጁ ነበር። ሕይወቴን እንኳን ላንተ ሰጣለሁ ባለ ጊዜ ከልቡ ነበር። ጴጥሮስ ለጌታው ለመዋጋት ተነሳ። ያንድ ባሪያ ጆሮም ቆረጠ። ጌታ ዶሮ ሳይጮህ 3 ጊዜ ትክደኛለህ ባለው ጊዜ ጨልሞ ነበር። ስለዚህ በዚያች ሌሊት ሳይነጋ ጌታን እክዳለሁ ብሎ አልጠረጠረም። እዚህ ላይ ለሁላችን የሚሆን ታላቅ ትምህርት አለ። ጴጥሮስ ጌታን እክዳለሁ ብሎ አልጠረጠረም። በጣም ይተማመን ነበር። ከዚህም በስጋ መተማመን እንደማይገባን እንማራለን። ጳውሎስ ደካማ ሲሆን ብርቱ ነኝ ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10ን ልብ ይሏል። በጌታ የተወደዳችሁ አድማጮች ደካሞች እንደሆናችሁ ታውቃላችሁ ወይስ ብርቱዎች ነን ብላችሁ ታምናላችሁ? አንድ ሰው ለኢየሱስ ለመሞት የሚያስችልን ያህል ጸጋ አለ ወይ ብሎ ዲኤል ሙዲን ጠየቀው። እሱም ሲመልስ ይህን እንዳደርግ ስላዘዘኝ የለኝም፣ ቢያዘኝ ደግሞ ይህን ጸጋ ይሰጠኛል አለ። መልሱ ስጋችን ደካማ ነው ማለት ነው። ጌታ ወገኖቼ የሚያስፈልገንን ሁሉ ይሰጠናል የሚል ነው። እኛ እንደ ጴጥሮስ ለኢየሱስ ክርስቶስ ጠንክሮ የሚዋጋ ታማኝ ወታደሮች እንዲያደርገን ዕለት ዕለት መጸለይ አለብን። ወዳጆቼ እግዚአብሔር መልካም ወታደሮች አድርጎ በመንፈስ ቅዱስ ይቅረጸን።
በርኩስ መንፈስ ወሬ አልንገዳገድ፣ ባጋንንት ምክር እና ልታለል፣ የሰይጣንን ጥሪ ግብዣ ልቀበልም፣ በሚጠፋ ብር ወርቅ ሀብት አልደለም፣ ከመጠፋው ዓለም ውርስ አልካፈልም፣ ወደ ሰይጣን ማጅ እጄን አልዘረጋም፣ አይዋጥልኝም ፍርፋሪ አልጎርስም፣ እንግዲህ ከምድር ንጹሕ አልሆንም። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እወጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም፣ ያለም አስጨፋሪ መሆን አልፈልግም፣ የከረፋ ኑሮ መኖር አልመኝ፣ ኃጢአት ማራገፊያ ወደብ አልሆንም፣ ያለፈው ይበቃል አትነግድብኝ፣ በሰይጣን ሽንገላ አልጠመዘዝም፣ ከሚወደኝ ጌታ ልቤን አላርቅ፣ ነቅቼብሃለሁ አልሞኝልህም፣ ኢየሱስ ጌታ ነው ማለቴን አልተውም። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እወጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም፣ አምላኬን አልክድም እኔ አልሰግድልህም፣ አሻፈረኝም ቢ አልገዛልህም፣ ጠላቴ ሆይ ፍማር እጄን አልሰጥህም፣ የግጥፋ ሰይጣን አይሰካልህም፣ በጽድቅ የሚሰደድ የዚህ ዓለም መናኝ፣ የተስፋ አገር ወራሽ የእምነት ወታደር ነኝ፣ የሰማዩን ንጉሥ አገለግላለሁ፣ ወታደር ነኝ እኔ ነፍስ ማርካለሁ። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እዋጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም። የፍልስጤምን ኃይል ጎልያድን ለመጣ የሳኦል የጦር ልብስ አያስፈልገኝ ከአንድ ጠጠር በቀር ሰይፍ አልታ ጥቅም በኢየሱስ ስም ካልክኝ ወንጭፍ